ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.org fino.te.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ቋድማችሁችን። ዛሬ እሁድ ሐምሌ 10 ቀን 2014 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ሐምሌ 10 ቀን 957 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከ መቼ? የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ከኛ በሚል ርዕስ በሐማቱማ የቀረበውን ሰፋ ያለ ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቀጥታ አጭር ዜና።
ወጣቶች በአገዛዙ አዲስ አበባ ወደ ተለያዩ ወታደራዊ ማሰልጠኛ በረሃማ ካምፖች እየተወሰዱ የበረሃ ሲሳይ ሆነዋል ተባለ። እነዚህን ጽዋን ወጣቶች አገሬን ስላሉ በአዲስ አበባ በመችት ሲንቀሳቀሱ በአፋኝ አገዛዝ እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ በረሃማ ካምፖች በግዳጅ በቅጥረኞቹ እየተወሰዱ ይገኛል። ከታገቱት ቦታዎች መካከል ኦጋዴን ጎዴ አንዱ ነው። በዚህ ማዕከል በምሽት ሲንቀሳቀሱ በመንገድ ላይ ድንገት የታፈሱ እነዚህ ወጣቶች ለልዩ ኦፕሬሽን በሚል በፈላጭ ቆራጩ በግዳጅ ውትድርና እየሰለጠኑ በሚል የማጭበርበሪያ ስልት ከታፈኑት መካከልም ህፃናትና ህሙማን እንደሚገኙበትም ተገልጿል። ደብዛቸው ከጠፋ ከ12 ቀናት በኋላ በደብረ ዘይት ታግተው የተገኙ ወጣቶችም እንዳሉበት ታውቋል። እነዚህ ወጣቶች ፍርድ ቤት ሳይቀርቡ በነፍስ ወከፍ ለኪራይ ሰብሳቢው አገዛዝ 10000 ብር ለነጣቂዎቹ ከፍለው እንዲወጡ ተጠይቀው፣ ነገር ግን ብሩን በመብላት አገዛዙ በዚያው እነሱንም እንዳፈነ መቅረቱን የታፋኝ ቤተሰቦች ገልጸዋል። ለመረጃ ምንጮች ገለጻ አብዛኞቹ የሚከፈል ገንዘብ ስለሌላቸው አሁንም በገታ ላይ ቢሆኑም እንኳን የተከፈለው ገንዘብን በዚያው በመቅረቱ እኛ አገዛዙ እንዲወነጀልልንና አገዛዙ ለፍርድ እንዲቀርብ እንጠይቃለን ሲሉ በመሬት ይናገራሉ። እነኚህ 14 ወጣቶች ከአዲስ አበባ ተወስደው ጅጅጋ አንድ ቀን ካደሩ በኋላ ወደ ጎዴ የተወሰዱ ናቸው። በስም ያልታወቁ ሌሎች ወጣቶች አብሯቸው እንደሚገኙ ስማቸውንም በዝርዝር አስቀምጠዋል። ወደ ሰሜኑ የሀገሪቱ ክፍል ስንመጣ ደግሞ ወጣቶቹ በተገኙበት አግባብ አገዛዙ ስጋት ሆኖብኛል ያላቸውን አገር ወዳድ ወጣቶች አፍኖ በየፖሊስ ጣቢያው አስሯቸው እንደሚገኝ ይናገራሉ። የወጣቶቹ አፍ የሚለቃቸውን ደግሞ ከአቅም በላይ ብር በመጠየቅና ወደ ብድር ገብተው ከከፈሉ በኋላ መልሶ በማሰር ከዋስትና ውጭ አድርጓቸዋል። የሁሉ የአፈና ድርጅት እየተባባሰ የመጣው የወጣቶቹ በተበታተነ አግባብ መታገልና ከካሜራ ጀርባ ስራዎችን አለመከወን በጥቅሉ የአፋን መሬት ተከትሎ አለመታገል ለመጠመድ ዳርጓቸዋል ሲሉ የአባት አርበኞች ገልጸዋል። ይህን ተከትሎ የአማራ ፋኖ ለመለው የአማራ ህዝብ መልእክት ሲያስተላልፍ የአማራዝ እለት ከእለት በአገዛዙ ድብቅ አገር የማስተራመስ ሴራ መሞትና መፈናቀሉ እየተለመደ እየሆነ ከመጣ ሰነባብቷል ሲል አክሏል። ህዝባችን ባለፉት ስርዓቶች ካሳለፍናቸው ችግሮች የባሰ አሁን ባለው ኮሎኔሉ ለሰው ልጆች የማይገቡ ድርጊቶች ሲፈጽምና ሲተገብርበት እየተመለከትን እንዴት ዝም እንላለን? ከነስ አማራ ታጠቅና ኢትዮጵያን እናድን ሲሉ መልእክት አዘል አስተላልፏል። በወሎና በሸዋ የምትገኙ የአማራ ወጣቶች የምስራቅ አማራ ፋኖን በመቀላቀል ከፊታችን ለሚጠብቀን ትግል መዘጋጀት አለባችሁ ብለዋል። በሰሜን ጎንደርና ደቡብ ጎንደር የምትገኙ አማራዎች በአማራ ፋኖ በጎንደር አንድነት ውስጥ በመቀላቀል እየሆነብን ያለውን የፌል አሻጥርን በድል መመከት፣ በምስራቅ ጎጃም በምዕራብ ጎጃም የምትገኙ እድሜያችሁ ለትግል የደረሳችሁ ወጣቶች በአማራ ህዝባዊ ኃይል ፋኖ በመቀላቀል የብልጽግና ባህሪን አገዛዝ እድሜ በአጭር ጊዜ ውስጥ በማሽመድመድና ሰላማዊ እረፍት ሰላማዊ ኑሮን የተነፈገውን ህዝባችንን ለመታደግ በቁርጠኝነት መደራጀትና መታጠቅ ግዴታችን ሆኖ መቅረብ አለበት ብለዋል። ጠላቶቻችንን ሌት ከቀን ደከመኝ ሰለቼ ሳይሉ በተገቢው መንገድ ለአሰቡበት ጸረ ህዝባዊ ዓላማ ሲውሉ፣ እኛ ደግሞ ንጹሐን ኢትዮጵያውያን በተቃራኒ በእኛ ተበዳዮች ሁነን ሳለ ለሀገር አንድነት በሚል የውሸት ቀንዲል ተይዘን በህዝባችን ላይ የማያባራ የዘር ፍጅት እየደረሰበት ቆመን ተመልካቾች ሁነን መገኘት የለብንም ሲሉ ገልጸዋል። ፍጅቶች የደረሰበት ቆመን ተመልካቾች ሁነን ከተገኘን ከዚህ በኋላ በጋራ ተስማምተን በአንድነት በሰላምና በፍቅር የማንተጋ ከሆነ ኢትዮጵያን እንጂ በአማራው ደም ብቻ የምትቆም ኢትዮጵያውያንን ለማትረፍ ትንሽ እንገደዳለን። ስለዚህ ፋኖዎች በአንድነት ሁነን በመንቀሳቀስ ኢትዮጵያን ማዳን ይጠበቅብናል ብለዋል። ኦዴድ ኦነግ በደንብ አደራጅቶ ዙሪያውን በልዩ ኃይል እያስጠበቀ የሽብር ተግባሩ እንዳይስተጓጎል የአንበሳውን ድርሻ እየወሰደ የሚገኘው አገዛዙ ነገም ኦነግን እያጠናከረና በበጀት እየደገፈ እያበላ አማራውን እያስረሸነ በኦሮሚያ ክልል ያሉ የተለያዩ ከተለያየ ብሔር የመጡ አካላትንም ወደ ወተው ለመመለስ የተቀነ ሳይተኛ እየሰራ እንደሚገኝ ገልጿል። ስለዚህ ይህን ጸረ ህዝባዊ ኃይል እንዴት መመከት ይችላል? ተረኛነን ብለው የሚጠብቁትንስ ምን ብናደርግ ሊታገሱ ይችላሉ የሚለውን ቆም ብሎ ማሰብ ለነገ የማይባል የዛሬ ተግባር ነው ሲሉ አሳስበዋል።
የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ቱማ እንጻፍ እንጻፍ ይወገዝ ካልድማ ዝምታ ኃጢአት ነው ህዝብ አገር ሚጎዳ ለታሪክ በራጆች የሚለግስ ሜዳ ላስመሳይ ቡከኑ ለባንዳና አንጃ የሚፈጥ ቀዳዳ እንጻፍ እንጩህ አገሩ ይንጫጫ ታሪክ ሀቅ ይመዝገብ ሐሰት ይጣመውጫ በሚል አገራችንን ሊያጠፋ የሚቅበዘበዘውን መንጋና ሾፌሩን ዘረኛ አገዛዝ አመረን መታገልና በስፋትም ማጋለጥ አለብን። አገዛዙ ሁለት ዓመት ባልሞላ ጊዜ የሰማት ማምረቻ ፋብሪካ ሆኗል። ታሪክ የኢትዮጵያ ምሁራንን አኩሪ ገድ እንዳልመዘገበ ሁሉ ዛሬ መድረኩ የተጨናነቀው በፖለቲካ ሸማሻዎች፣ መሐይም ሞሮች፣ ቀፎ ታፔላ ለጣፊዎችና ባንዳንጃዎች ነው። ያልታደለች አገር ጥራግራ ደም ተፍታ ላፋፍሳ ያስተማረቻቸው ሲመረቁ ድፍንቀል እየሆኑ አሳፍረዋታል። ሐቁ ሲነገር ጠነከረ አይገባም የሚሉትን ብንሰማ ኖሮ በጊዜ ሹሞቹንም የወያኔ ጉድፈቻ ብለን ባላጋለጥንና ድንብርብራችንን አውጥተን ቀንበር በጫኑብን ነበር። መጻፍ ማጋለጥ መጮክ መታገል ሲያንስ ነው። ኢትዮጵያዊ ከሆን
ያለችን ውድ ሀገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት ሀገር እስከሌለን ድረስ ከሀገር በፊት ሆድን ካላስቀደም ታሪክም አልዋሸ ትውልድም አልከሰመ ካልን ዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትንታጎች ዛሬም እውን ሊሆን በተገባው ነበር። በደርግም በወያኔም አገዛዞች ወንጀል ማመካኘት ይቻላል፣ ግን አያዋጣም። እያንዳንዱ ትውልድ ወደ መጪው ወይም ወዳለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት። ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል። ፋኖነቱ በመላስ ሳይሆን በጓንዴ በክላሽን ነበር። መትረየስ መላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ። ሞት ለፋሽስቶች ብሎ ያ ትውልድ ተጋፍጧቸዋል። ዛሬስ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው። እኛ ከትግሉ እንዴት ነን? ስለ ትግል እንቀባጥራለን ወይስ እንታገላለን? የታገለውን ትውልድ ታሪክ እናጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመሰግብ ቆርጠን ተነስተናል? ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው። ምሁርነን ይሉናል ዶክተር ፕሮፌሰር አገር ህዝብን ክደው ተብለው ከርሶ አደር ግም ለግም ተቃቅፎ ሆዱን ሲያሽ በቁንጣን ልትሞት ነው ኢትዮጵያ በዘረኛ መንጋ እያፈጀች ህዝቧን። ሐቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ ብንጥርም አውቆ የተኛን ሰው ሆነው ያንኑ የገለማ ሐሰት የሚዘባርቁትን ማረም ባለመቻላችን እንደ ሞኝ ልቅሶ መልሶ ሐቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል። ይህን ጽሑፍ ለመጻፍ ምን አነሳሳኝ ለሚለው ምላሽ ለመስጠት እየሞከርኩ ነው። ጊዜው የሐሳዌ መሲሆች፣ የአስመሳይ ታጋዮች፣ የነበርን መሠረት ዐይን አውጣ ቀጣፊዎች፣ የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ሕዝባችን ተሰደበ በሚል ይለጉሙንም ይቸኩላሉ። ባንዳ አንጃ ከሃዲ መሆን የሚያሰድብ ቢሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም። ወደ አነሳሳኝ ልመለስና ባለፈው ሰሞን ስለ ትግሉ ያ ትውልድ ሰማዕትና ስለ ቀይ ሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለ ዋለልኝ መኮንንና ማብሳ መብራቱ ታሪካቸውን ባቀረበበት ወቅት ቃሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪ ስርዓታቸውን ደግፈው ተረባረቡበት። ከሁሉም የገረመኝ ግን እነዚህ ንጹሕ ሰማዕት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃ ሎሌዎች አባሎች ሊሉ መነሳታቸው ነበር። ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋ ወደ አገር ቤት ደውዬለት ስንወያይ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ቢያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ። አይ ጊዜው አይገጥምም ብትላቸው ደግሞ ቢሆንም ብለውህ ነው የሚደርቁት ሲለኝ ይህን ጽሑፍ ለመጻፍ ተነሳው እንጂ ዋለልኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር። አለል ዘለል ባዮች በዘመነ መንጋ አልፎላቸዋል። ይሉኝታና ማፈር እርም ሆኗል። መቅደድ መቀደድ ነግሶባቸዋል። ለብዙዎቹ ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሸው እንደሚፈላ በታሪክም የታየ ነው። ከዓመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገጥ እችላለሁ ብሎ ያሻጋሪ አታላይ አርክሶ አጣላ ከኑሮ ሊያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮኻሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሐቅ ፍርጥርስ አድርጎ በድፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊከዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አለያም ሳያነቡ በተማበለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ አመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቀጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ። ጀግኖች በወቅቱ ቀይ ዘብ እንባል ለነበር ነውና ለጋል ነው ክራከንፎች እንዲያውም ዋለልኝና ጥላውን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። የአዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም፣ ፍጹም ኢትዮጵያዊ ነበርና። ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሐቅ ነው። ስናድግም ያየነው ነው። ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው። የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪው እንቅስቃሴም ኢህአፓም ያመጡት አልነበረም፣ አይደለም። አይነሴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል። ከሁሉም በላይ ግን እነ ዋለልኝ ባመኑበት ተሰልፈው ውድ ህይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለ ሸንካላ ሊተቻቸው የሞራል ብቃት መቼም አይጎረውም። ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋዬ ገብረ መድኅንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድሟም ኢህአፓ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም የአጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። በሬ ወለደው ይሰቀጥታል። ያልቀበረ ያርዳ የተባለ ይመስል፣ ያልነበረ ያውራ የተባለ ይመስል፣ የነነበር ወሬ አገሪቷን ሞላት፣ የነበረው ሳይሆን ያልነበረው በላት። የሐሰት ዘመቻ በተለይም የምሁር ተብዬዎች ዛር አዶ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢህአፓ ላይ መሆኑ አያስገርምም። ይህ ድርጅት ለሕዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ባንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጠላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ፣ የኢትዮጵያን አንድነት አጠቃ ብለው ሲቀባጥሩ ብንሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ኢህአፓ ለሻቢያም ለጀብሃም ለሶማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ሕዝብ አብሮ መኖር አይችልም አማራ ተራማጅ የለውም ሲል ጀምሮ ተቃውሞት ተገኘ እንጂ የናረጋዊ ግደይ ስብሃትና አባይ ፀሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በርከክ ብሎ አላበራቸውም አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢህአፓዎች መሰዋታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታን አግኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ በሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ብታቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን እውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለ ያባ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሰው ጊዳዳን ያህል እንኳ አሌ ሊሉ አልደፈሩም። ስለዚህም ባያሌው ስለ ኢህአፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል፣ ያውም ሊቀመንበር። ምሁር ነን ይሉናል፣ ያውም ዶክተር ፕሮፌሰር። ወይ ማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጽሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም። በጊዜው አንድ የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር፣ አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃ መሪ በተማሪ ማህበር ሳለን ኢህአፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት ምስረታ የተሰማራነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼውም አላውቅ፣ ንግግርም አልነበረን። በአዲስ አበባ የተማርነው በቅደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ኢህአፓ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ኢህአፓን ስንመሰርትም ስሙ ኢህአፓ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በክብር ሲቀበሩ፣ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው፣ ይሉኝታ ባጡትም በሰፊው ተወግዘው። የኢህአፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ተሳሳችሁና ተራኪው ስለበዛ እንደገና ማቅረብ እገደዳለሁ። ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? በሁለተኛውም ስሌት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። የኢህአፓንም ሰራዊት ኢህአሰን የመሰረተው ኢህአፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበርን። ዛሬ እኔ በትግሉ መስክ ስገኝ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከአመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ህዝብ ትግል ዓለም አቀፋዊ እይታን ይስብዘን አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብርሃነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እምቢ ያሉት ለምሳሌ ሟቹ መስፍን አራያ ሳያጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንም ሌላ የተካፈለ አልነበረም። መስራች ነን ባዮች ፖሽ አደብ ግዙ። በርጩማ ተቀማጭ መጭብጡልን ያወርዳል። ከትግል ሜዳ ርቆስ ፋኖ እንዴት ይኮናል? ውርደት የለመደስ መች ክብርን ይለብሳል? ሞትን የፈረሰው መች ሕይወት ያገኛል? መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መሬት ላራሹ ብለው ተማሪዎች ሲሰለፉና በስርዓቱ ላይ ሲነሱ አራያቸው እነ ደጃዝማች ታከለ እነ መንግስቱና ገርማሜ ነዋይ እንጂ ሌሎች አልነበሩም። እኔ የፖለቲካ መጻሕፍት ከማንበብ በፊት ማንነቴን እየቀረጹልኝ እናቴና ጸረ ንጉሥ የነበሩት ባህታውያንና ሰባኪዎች ናቸው። አባ ጉኒና፣ ባህታዊ ገብረ ጊዮርጊስ፣ አባ ቸርነት፣ አባ ገብረ ስላሴ። በሂደት ግን ያለው አገዛዝ ለለውጥ መልሱ እምቢ ሲሆንና ዓለም አቀፍ ሁኔታውም የያዘው የትግል አቅጣጫ መሠረታዊ ለውጥን ጠያቂ ሲሆን ዝንባሌው ወደ ግራ መሆኑ አይቀሬ ሆነ። ኢትዮጵያን በቁጥጥሩ አስገብቶ የወጣቶችን አንጎል ለማጠብ ሲወረጭ የነበረው የምዕራቡ ኃይል በተሰማራበት አሸናፊ ቢሆን ኑሮ ወጣቶች ወደ ግራው ባላዘመሙ ነበር። ግን አልሆነም። አሜሪካ የፊውዳሉ ስርዓት ደጋፊ ሆነች። አሜሪካና ምዕራቡ የአፍሪካ ሕዝብ ትግል ዘረኛ ጠላቶች ሆኑ። ማንዴላን ሳይቀር ዘረኛ ብለው አወገዙ፣ አሰሩ። በኮንጎ ሉሙምባን ገደሉ፣ አስገደሉ። ንክሩማን ገለበጡ፣ ቪየትናምንና ሌሎችን ወረሩ፣ ወዘተ። የዛሬዎቹ መሐይሞች እንደሚሉት ሳይሆን ስለ አገራችንም ስለ ዓለምም በአያሌው አንበናል። ንቃታችን በግንዛቤ ላይ የተመሰረተ ነበር። ባላወቁት ተሰማሩ የሚሉን የተደናቆሩት ራሳቸው ናቸው እንጂ በኢትዮጵያ ጭቆና ስለመኖሩና መሰረታዊ ለውጥ ስለማስፈለጉ ማንንም እንገሩን ባይ አልነበርንም። ለሰፊው ሕዝብ የሚበጅ ለውጥንም ፈላጊ ስለነበርን ወደ ጥቂቶች ሰው በላ ስርዓት ቲፎዞነት ደጋፊነት የሚወስደን መንገድ ዝግ ነበር። ለማወቅ ከሆነ ከሀገራችን ሁኔታ ባሻገር የአፍሪካንም የምስራቅ ቲሞርና ካሊማንታን ሁኔታ በበዘተ በዝርዝር እናውቅ ነበር። አንድ የዳጎሰ ቀጣፊ የግራ መጽሐፍትን ከውጭ እየላኩልኝ ከሁሉም በፊት የነቃው እኔ ብቻ ነበርኩ ሲል ብንታዘበውም በዩኒቨርሲቲው በኩባ የሚታተመው ትራይ ኮንቲኔንታል መጽሔትና በሚኬል ኮት ኩባንያ ሰራተኛ ለዩኒቨርሲቲ ቤተ መጽሐፍት የተለገሰ የማኦ ዜዶንግ መጽሐፍት ነበሩ። አንበናል ግን የተመክሮ ትምህርት ያንሰን ነበር ማለት ይቻላል። አብዮት ለሀገር ማለታችን ትክክል ሆኖ ሳለ ዛሬ የታሪክ በራጆች የጥገና ለውጥ አፈቀላጤ ሆነው ሲመጡ መሳችን ያልደረሰበት ግልግል ያውቃል የሚለው ነው። ዛሬስ ቢሆን ያን ትውልድ ሊያወግዙ ምላሳቸውን ያሾሉ ክፍሎች ምን የሚበጅ መፍትሄ ሲያቀርቡ ይሰማሉ? ያው ብዝበዛ በፈረንጆች ይቀጥልብን ከማለት ሌላ ወደድነው ስለሚሉት ስርዓት ሆነ ጠላነው ስላሉትም ዕውቀታቸው ውሱንና የተዛባ ነው። ዴሞክራሲ ከግሪኮች የመጣ ነው፣ ካፒታሊዝምም በዋሻራና ዋልድባ አልተገኘም የምንላቸውም ለዚሁ ነው። ዴሞክራሲና ሶሻሊዝምን ባለመነጣጠላችንም በተጨባጭ ሶሻሊስት ነን ብለው ግን አምባገነንነትን ያሰፈኑትን አገሮች መደገፍ አልተቻለንም። የገዳ ስርዓት ዴሞክራሲያዊ መፍትሄ ነው ሊሉን እየቃጡ ያሉትንም ሆነ መደመር መባዛት ባዮቹን ቅራስ ነጥቆች አንቀበልም ያልነው ንቃታችን በቦታው በበቂ በመገኘቱ ነው። ትላንትም ዛሬም ለነገሩ የሽግግርን ሂደት ሲቃወሙና የዘረኞችን ምርጫ ሲደግፉ ጭቆና ይቀጥልብን ከማለት ሌላ ምንም ትርጉም ሊሰጠው አይችልም። ጥላቻን በፍቅር ገጥመን ሳንረታ፣ ችግር ኑሮን ችለን በሳቅ ሳንገታ፣ ሕይወትን ለሀገር ሳንሰጥ ሳንሰቃይ፣ ደግ ቀን አይመጣ ነጻነትን አናይ። ወደ ሱዳን ለስደትና ትግል ካቀናን በኋላ እንደ ጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና፣ ሶቪየት ህብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለምርጫችን ወደ ግብጽና ከዚያም አልጄሪያ ወደሚባል አገር ሰደዱን። የአልጄሪያ አገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሁን በሚል ለለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት መስረታውን ተያያዝ ነው። ጊዜያዊ አደራጅ ኮሚቴ ህግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ። በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፈፈው። ምንያም አዳነም እህቱ ንግሥት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከነሱ ጋር ይሰሩ የነበሩት እነ ዓለሙ አበበም በሂደቱ ተጠቃለሉ። ዓለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን፣ ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለ ድርጅቱም መጽሐፍ ጻፍኩ ባይና በድርጅቱ ላይ ከባድ ጉዳት ያደረሰን ብተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያካሄደ ነው። የሱንም ባጭር ልቅጫውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ከሸን መስፍናብቱ ኃይሌ ፊዳንም ቢያንስ መጥቀስ ይችላለሁ። ከኃይሌ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምር አልቻልንም። አይደፊዳ በትህትና የሚናገርና የበሰለ ሰው በመሆኑም ለብዙዎቻችን ታላቃችን ነበር። በጥሞና ብናዳምጠውም ባቢዮትና አደረጃጀት በትጥቅ ትግል አስፈላጊነት ወዘተ ላይ ሆነ ባለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ ያቋም ግዴታ ነው ያለውን አልተቀበልነውም። ይህ ብቻ አይደለም፣ ስለ ህዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር። በዋለልኝ የተጻፈው አዋጅ ለአዋጁ የሚለው ጽሑፍ ሆነ እኔ በኒያምና ማኑኤል የጻፍነው እንኳ ለ77 ዓመተኛው የደም ልደቱ አደረሰው የሚሉት ጽሑፎች ጠንካራ ስለሆኑ ህዝብን ያስቆጣሉ በሚል በትግላችን መጽሔታቸው አርመውና ቆራርጠው እንዳስተሙም ነግሮን ስለነበር በተጨባጭ ሁኔታው ላይ ግንዛቤያችን የተለያየ ነበር ማለትም ይቻላል። ምናልባትም አንዳንዶች እንደሚሉት እኛ ወጣቶችና በትኩሱ ከተማሪው ትግልና ከሀገር ቤት የመጣን ስንሆን እነሱ ደግሞ በእድሜም ገፋ አድርገውና በውጭም በተማሪነት ስለቆዩ ይሆናል። ቁም ነገሩ ግን አልተስማማንም። የሚሆነው በፖለቲካ አቋም ኢትዮጵያን በሚመለከት በተከሰተ ልዩነት እንጂ በጸረ ፊውዳል ጸረ ኢምፔሪያሊስቱ መሰረት ልዩነት አልነበረንም ማለት ይችላለሁ። ተደራጅቶ በፓርቲ ትጥቅ ትግል ማድረግ ይቻላል ይገባል የሚለው ማቋማችን ላይ የነ ኃይሌ ድጋፍ አልተደመጠም። በወቅቱ በአሜሪካ እነ እንድሪያስም ለፓርቲም እና ለውጥ ገና አንድ ትውልድ በኋላ ቢታሰብ ይሻላል ባዮች ነበሩ። በመሆኑም በራሳችን አነሳሽነት ድርጅት ልንመሰርት ወስነን ወደ ምስረታው ስናቀናም ይህን ውሳኔ ለኃይሌ ፊዳ ነግረነው ነበር። በዚያን ወቅት ዛሬ ያንጃ መሪ ሆኖ መስራች ሊቀመንበር ጠንሳሽ ነበርኩ የሚለውን ግለሰብ እኔ አላውቀውም ነበር። ትጥቅ ትግል ማካሄድ አለብን በሚል በየት ለሚለው የመጀመሪያ መልስ በባሌ ስለነበር በሶማሊያና በአቶ ዋቆጉቱ በኩል እንቅስቃሴ በማፈለጉ ብርሃነ መስቀል ከዚህ ሰው ጋር እውቅና ስለነበረው ሊጻፈው ጀመረ። በዚያን ጊዜ የዛሬው አንጃ መስራች ግንኙነቱ ከነ ኃይሌ ፊዳ ጋር እንደነበር አስታውሳለሁ። ሶማሌዎች ሲተርቱ ዋሾ ሰው ምስክር ሊሆኑበት የሚችሉትን ያርቃል ይላሉ። የኛዎቹ ቀዳዳዎች ደግሞ እስከ 600 ገጽ ጽፈው ያው ምስክሮች ሊሆኑ የሚችሉትን ሁሉ ይገድላሉ። ተስፋዬ ደበሳይን ሾፈር ነው እንዲህ ተባባልን። እውቀቴን አገነቀልኝ፣ መደበቂያውን አሳየኝ። ከሱራፌል ካባ ጋር ኦፕሬሽን በከተማ አካሄድ። በጊዜው ለግርማቸው ለማ ይህን ያን መክሬው ነበር። ሻምበል አማሃ በተሰዋበት ተኩስ ልውውጥ ላይ ነበርኩ። ዘሩ እንዲህ ብሎይ ነበር ወዘተ የሚሉትን አይናውጣዋሾች በምስክር እንዳነረታቸው የጠቀሷቸው ሁሉ ተሰውተዋል። አንድ ሌላ ቀጣፊ ለምሳሌ ሰጓድ ጋይም ጋር በግልጽ ግንኙነት በሚስጥር አዲስ አበባ እሳራ ነበር ያለውን በቀላሉ አውቀንበት ወያኔን አገልጋይ መሆኑን በጊዜውም አጋልጠነዋል። አሁንም ግን ስለ ያፋ እንደ አቃቂ ጨርቃ ጨርቅ ፋብሪካ አንሶላ ይቀደዳል። ሐሰታቸውን መጽሐፍ ያደርጉና ውሸታም ከውሸታም እየተደጋገፈ ይተረተራል። እንቆቅልሽ ወዘተ ብሎ ከ700 ገጽ በላይ የጻፈ ወሽካታም እንዲሁ እኔን ጠቅሶ ሳያፍር የዋሻውን። ሌላው ደግሞ አዲስ አበባ ሆኜ ፋሽስቱ ኮሎኔል ላይ የሞት ፍርድ ፈረደ ብሎ የከተበውንም ከዚህ በፊት ማጋለጤን መጥቀስም እፈልጋለሁ። ውሸቶቹን አጋልጦ ሐቁን ማስፈር ለሰማዕትም ዝክር ነው በሚል እንጂ ይህ ትምህርት ለመጪው ትውልድ አስተማሪነቱ ያን ያህል ነው። ታዲያ ምን ይጠበስ ብሎም ሊታለፍ የሚችል ነው። ግን ሐቁን ክደው ሲዋሹ በዝምታ ማለፉ ከታሪክ አንጻር ትክክል ባለመሆኑ በየጊዜው ጊዜ ያስጠፉናል። ዘረኞች ዛሬ የአገራችንን ታሪክ ሲበርዙ ዝም ካልናቸው ጉዳቱ ግልጽ ነውና ምኒልክን ለቀቅ የምንላቸውም ለዚህ ነው። ኤርትራ የኢትዮጵያ ቅኝ ግዛት ናት፣ ኦሮሞ ኢትዮጵያዊ አይደለም ወዘተን ለሰኮንድም አንቀበልም ያልነው ውሸት ሐቅ እንዳይሆን ብለን ነው። የወሰድነው አቋም ዋጋ ከፍለንበታል። በተለይም ከኤርትራ ግንባሮች በኩልና ከረዳቶቻቸውም አንጻር ሐሰት የተጋቱ ኋላቀርና መሐይም ወጣቶች ቄሮነን ብለው የሚያጓሩት ጥላቻ ሊጠቀስ ይገባዋል። የሚያሳዝነው ግን ተምረዋል፣ አውቀዋል ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው ለማንኛውም ከተነሳንበት አንጻር ዋናው ቁም ነገሩ ይቻላል ብለን ሳንፈራ ቆርጠን ተነስተንና ብዙ ችግርና መከራን ችለን መደራጀት ታሪክ ሰሪ ድርጅት መመስረት መቻላችን ነው ሌላው ተርፍ የታሪክ አጋጣሚ ውሳኔ ይሆናል ዛሬም መንጋው ቢያጓራም ልዩ ኃይሎች መሰረትኩ ብሎ ቢውገረገርም ተራራይተን ከታገልነው ወደ መቀመቅ ልንፈደው እንደምንችል ትውልድ ሊያምንበት ይገባል በድርጅቶች መሃል ልዩነት ሲከሰት ድንግርግራቸው የሚወጣባቸው አሉ የህብረተሰብን እድገት ይዘትና አካሄድ መረዳት የተሳናቸው ናቸው አሊያም ለስልጣን ሲሉ ተጋጩ ብለው ያማርራሉ ትግላችን የማንንም ጎፈሬ ለማበጠር ሳይሆን የፖለቲካ ስልጣንን የህዝብ ለማድረግ ነው ድርጅትና የድርጅት አባላት የህብረተሰቡ አካልና የቅራኔውም ነጸብራቅ ናቸው ለአንድ ግብ ቢሰለፉም በአንድ ርዕዮት ስር ቢሰባሰቡም ሁሉም አንድ አስተሳሰብና እውነትም ግለኝነትን አሸንፈው ለህዝብ ዓላማ ቆሙ ማለት አይደለም የጸኑት ይጸናሉ ሸብረክ ባዮችና ግለኞች ደግሞ ይለያሉ እኔ ያልኩት ይሁን ባዮች ተነው አይጠፉም የግል ስልጣንና ዝና ፍላጎት ያሸንፋቸዋል ተክለ ሰውነት ይጠናወታቸዋል የኮሪያው ኪም ኢል ሱንጎች በሽታ ያጠቃቸዋል በትግል ጊዜም አምባገነኖች ሊሆኑ በድርጅታቸውና በህዝብ ላይ ይመኛሉ ይህ በኢህአፓም ተመክሮ የታየና የኖርነውና ጉዳት ያደረሰብንም ነው ሁሉም አንድ ናቸው ደርግም ወያኔም ኢህአፓም መኢሶንም ብለው ያኔ የለፈፉት ፕሮፌሰር በቅርቡ ደግሞ ለሹሙ ቅኔ ሊዘርፉ የጣሩት በጊዜው በሚገባ መልሰንላቸው ነበር አንድ አልነበርንም አንድ አይደለንም ብለን የአባና አንጃ የሐሳብ ልዩነት የላቸውም ሲልም አንዶች ካፍታ በቅርቡ ተደምጧል አንጃ ነበርና ለምን ወገድ እንዳልነው ዛሬም አልገባውም ማለት ነው በአሁኑ ጊዜ የመጀመሪያዎቹን አንጃ ጠቃ በሚል በድርጅቱ ላይ ሊዘምቱ የሚከጅሉ አሉ ብርሃነ መስቀልና ጌታቸው ማሩ የመጀመሪያዎቹ አንጃ አፈንጋጭና ሌላ ቡድን ፈጣሪ መሆናቸውን የመጀመሪያው ራሱ ለፖሊስ በሰጠው ንዛዜ አምኗል ሁለተኛው ፍቅረኛ የፍቅረኛዋን ድርሳን ብትጽፍልንም ብዙ ቦታ ከሐቅ የራቀ መሆኑን እናውቃለን ከደርግ ጋር አብረን እንስራ ብለው ያቀረቡት አቋም ድጋፍ ሲያጣ አፈነገጡና የብዙሃን ውሳኔ ረገጡ በሚል አንጃ ተባሉ እንጂ ለምንስ ሐሳቡ ቀረበ ብሎ ማንም የከሰሳቸው አልነበረም ከድርጅቱ ህግና ደንብ ውጪ በሚስጥር ከተፈሪ ባንቲ ረዳት ኤዲሲ ከሆነው ከጌታቸው ማሩ ወንድም መለሰ ማሩ ጋር ሆነ ከአዲስ ዘመኑ ብርሃኑ ዘሪሁን ጋር ያደረጉት ግንኙነትና የወሰዱት እርምጃ ተጠያቂ አድርጓቸዋል ጌታቸው ማሩን ገደሉትና በአሲድ አቃጠሉት ብለው የሚያሰሙትም ክስ የሚመለከተውን ግለሰብ መጠየቅ ትተውና ይባስ ብለው ባንጃነት አሁንም አቅፈው እኛን ኢህአፓዎችን ባያደርቁን ይመረጣል በተጨማሪም ድርጅቱ በሞት የሚያስቀጣ ጥፋትን በሞት መቅጣት መብቱ ነው ሊሰናበት ያለውን ሁሉ ሲረሹን የቆዩት ጠባቦች በተለይ ድርጅታችንን ሊከሱ የሞራል ብቃት የላቸውም እንደሚሉት ፈንገጥ ያለውን ሁሉ ብንረሽንማ ዛሬ በሕይወት ተርፈው አፋቸውን ባልከፈቱብን ባልጻፉብንም ነበር በሐሰት ሲናገር 15 ያህሉን ረሸኑ ያለውም ቡከን ተይዞ የተለቀቀው ወጣት ነህ ተብሎ ሳይሆን እነገሌ ባንጃነት ተሰማርተው አመራሩንም ሊገድሉ አሲረዋል ብሎ 21 ገጽ ሉክ ወረቀት ኑዛዜ በማድረጉ መሆኑን የምናውቅ እናውቃለን እንጂ አንድ የአመራር ግለሰብ አይዞህ ብሎ ለቀቀኝ የሚለው ውሸት ነው ደግሞስ ተለቀኩና ሱዳን ገባ ብሎ ከጻፈ በኋላ አምልጫቸው ሱዳን ገባ ብሎ መቀባጠር እርስ በርሱ አይቃረንም በዚህም የጋራ አመራር ጉዳይ ቢነሳ ደግ ይሆናል ኢሃፓ በጋራ አመራር ያምናል። በውስጡ አንዳም በገነንን ማንገስ አላመነበትም። ማንም ግለሰብ ለብቻው ወሳኝ አሳሪም ለቃቂም ሊሆን አይችልም። ከመጀመሪያው ብርሃነ መስቀል የተባለው መስራች አባል የድርጅቱ ዋና ጸሐፊ ተብሎ እንደተመደበ ስታሊን በነፍሱ ሊሆን ሞክሮ ጓዶች ስለከሰሱትና ስለወገዙት በድርጅቱ የአዲስ አበባ የሚስጥር ስብሰባ የዋና ጸሐፊ ቦታ ተሰርዞና የጋራ አሰራርም ተጠናክሮ እንዲሰብ ተደርጓል። በኢሃፓ ውስጥ ዋና መሪና ሊቀመንበር እንዳይኖርም ተደርጎ በጋራ አመራር እንዲሰራ ተወሰነ። እኔም ውጭ አገር ስለነበርኩ ከድርጅት ፖሊስ ቢሮ ወይም ስራ አስፈጻሚ ኮሚቴ አባልነት ተነሳው እንጂ አንድ ቀባጣሪ እንደጻፈው በድርጅቱ 10 ዓመት የውጭ ጉዳይ ኃላፊና የስራ አስፈጻሚ ኮሚቴ አባል ሆኜ አልሰራሁም። ያኔ በ1967 ከዚያን ጊዜ ጀምሮ በድርጅቱ ላይ ሊወዘፉ የፈለጉ ግለሰቦች ሁሉ አንጃ ይሆናታል እንጂ እንዲፈነጩ አልፈቀድንላቸውም። የመታት ሊቀመንበር ዘንድሮ መጣብን እንጂ ያባ ሊቀመንበር ኖሮት አያውቅም። አሁንም የለውም። የግለሰቦች ንብረት አልነበረም። አሁንም አይደለም። በኢትዮጵያ ደረጃም አምባገነን መሪዎች መሰየማቸውን ትላንትም ዛሬም ተቃዋሚ ነን። ይህ በእንዲህ እንዳለ ከዚያ ሁሉ ዓመታትና ተመክሮ በኋላ ነቃው መጠኩ ብሎ ማርክሲዝምን ሊተች የሚዳዳው ግለሰብ ባለፈው ሰሞን የጋራ አመራርን መርህ ወቅሶ ባህላችን ያለውን የጎበዝ አለቃነት የአንድ መሪ የበላይነት ሲመኝና ለዚህም በይፋ ሲቆም መስማቱ መቼም ያልታደለች አገር እንድንል ገፋፍቶናል። ሊቀጡ ሲገባቸውና ማፈሪያ ታሪክ የነበራቸውን በነጻ ለቀናቸው ዛሬ ተመልሰው ክስ በድርጅቱ ላይ ከመንዛታቸው በፊት ቆም ብለው ቢያስቡበትና አደብ ቢገዙ የተሻለ ይሆናል ብለን መምከር እንሻለን። ለጻፉት የሐሰት ስንክሳር እጥፍ የሐቅ መልስ ልንሰጣቸው ሐቁም ችሎታውም አለን ልንላቸውም እንፈልጋለን። ሐቅን ልናሰፍን ስንጥር ሐቅን እየካድን አይደለም። ጠባቦች በአጼ ምኒልክና በታሪክም ላይ ጸያፍ ዘመቻ ስላደረጉ ሐቁን መካድ ከቶም አይገባም። በአገራችን የብሔረሰብ ጭቆና ነበር። በሃይማኖትም በኩል እኩልነት አልነበረም። በአገራችን ባርነትም ነበር። ሙሶሎኒ የባርነትን ሽያጭ ላጠፋ ወረርኩ ያለው ውሸት ቢሆንም አጼ ምኒልክ ራሳቸውም ለአባ ጅፋር ሰው መሸጥ እንዲያቆም ማስጠንቀቂያ መላካቸውን ታሪክ ዘግቧል። ቤተ ጸሊምም አፈ ታሪክ አልነበረም። አጼ ምኒልክ በሰላም እጅ የሰጣቸውንና የበላይነታቸውን የተቀበለውን አልወጉም። ያልገበረውን ግን በኃይል ማስገበራቸው ሐቅ ነው። እነጋቢሳ በዚህ ዙሪያ አኖሊያዊ ጥላቻና ሐሰትን አጠነጠኑ እንጂ አጼ ዮሐንስም ብዙ ትግሬና አማራ በተለይ በሃይማኖት ክታብ ጉዳይ ገለዋል። አጼ ቴዎድሮስም ስልጣናቸውን ሊያሰፍኑ የጣሩት በዚያው በሰሜኑና ምዕራቡ ክፍል በውጊያ በግድያ ነው። ይህን መደበቅ ፋይዳ የለውም። አገር ማቅናት የሚባለው ወይም በአንድ ንጉሥና ማዕከላዊ ስልጣን ስር አንድ ማድረግ በሁሉም አገር ኃይልን መሠረት ያደረገ ሂደት ነበር። ቢስማርክ አል ጋሪባልዲ፣ ትልቁ ፒተር አል ካተሪን፣ ጀንጂስ ካን አል ቄሳር ወዘተ በጊዜያቸው የነበረ ነውና መንገዳቸው ኃይልን መሠረት ቢያደርግ አያስደንቅም። የሚያስገርመውና የሚያስወግዘው ግን በ21ኛው ክፍለ ዘመን በደኑ አርባ ጉጉን፣ ቡራዩ አሶሳን፣ አጣዬን፣ ደምቢዶሎ፣ ሻሸመኔና አዋሳን የፍጅት ማዕከል ማድረግ ነው። በዚህ በእኛ ዘመን የመንጫ ፖለቲካ አካሂዶ ሕፃናትን፣ አዛውንትን፣ ቄሶችን፣ ሼኮችን መጨፍጨፍና የእምነት ቦታዎችን ማቃጠል ነው። የሕዝብን የእርስ በርስ ፍጅት መጠንሰስና በሥራ ለማዋል መወራጨት ነው መወገዝ ያለበት። ሁሉም የጊዜውን እና የዘመኑን አሻራ ይዞ የሚነሳ ነውና በዴሞክራሲ ዘመን እንበልና ፋሽዝምን ዘረኝነትን ፍጅትን ዘር ማጽዳትን ለማስፈን መጣሩ ነው ሁጉስ ሐራም ሊባል የሚገባው። የነገይቷ ዴሞክራሲያዊት ኢትዮጵያ ልትመሰረት የምትችለው በሐሰት ላይ በተራገበ ጥላቻና የጭቆናና የብልግና ፍርሃት ላይ ሊሆን አይችልም። በቄሮና ዘረኞች ስር ሆነ በትምክህተኞችና አምባገነኖች ስር ስርየት ለኢትዮጵያ አይመጣም። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ በግፍ የገደለ በገፍ የመተረ በንጹሐንም ደም ራሱን ያጠበ ዛሬም ይከረፋል ነገም ይጠየቃል ፍትህ ካላገኘ የሰው ደም ይጮሃል። ሟቹ ዶክተር ዘውዴ ገብረስላሴ መለያ ወረቀታቸውን ወይም የጉብኝት ካርድ የሚባለውን ሲሰጡኝ ዶክተር ደጃዝማችና በኦክስፎርድ መመረቃቸውን አስፈረውበት በማየቴ በፊታቸው ሳቅ አምልጦኝ ነበር። የእሱ ቅጣት ነው መሰል ዶክተር ኮሎኔል ኢንጂነር ፖለቲከኛ ፕሮፌሰር ዘረኛ መምህር መሳቂያ ፈልተውብናል። በወያኔ የቀበሌ ምርጫ ጊዜ ተወዳዳሪዎች ታፔላቸውን ዘርዝረውና ለጥፈው መሳቂያ ሆነውም ነበር። አቁ ሲነገር ምንም ትምህርት የማያስፈልገው ተብለው የተወሰዱት ጋዜጠኝነትና ፖለቲካኛነት መሆን ናቸው ብንል ስህተት አይሆንም። ያለኝ ዝንባሌ ዶክተር ኢንጂነር ፕሮፌሰር የሚለውን ታፔላ ሁሉ በአሁኑ ጊዜ ተጠቃሚዎቹ አፍረው ቢተውት ይሻላል ባይ ነኝ። የኔኔ አይነቶቹ ሹመትና ዲግሪ ቢደረደር ወይ ፍንክች ለሆነው አያስፈራራንምና ጥቅም የለውም። ኢህአፓ በሚባል ዩኒቨርሲቲ ገብቼ የተመክሮ ባለጸጋ ነኝና ምንም እንኳ ለዲግሪ ሳልደርስ ከዩኒቨርሲቲ አገዛዙ ቢያባረኝም የተመክሮ ዲግሪ ደርድሬያለሁ። ሹሙ የደረደራቸው ዘረኛ ጄኔራሎች ማንን ያስፈራሉ? የተማረ ማለት ምንድነውና ነው ባስተማራቸው ህዝብ ላይ የሚጀነኑትና እናውቀልሃለን የሚሉት? ከዚህ በፊት በዶክተሮቹ ላይ ቀና ሲሉኝ ለከጀሉት የእናንተ ትችት ይቅርብኝ ልደንቁር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው ብዬ በግጥም መልሼላቸው ነበር። በሹሙና በአሜሪካኖቹ የማደናገር ዘመቻ ተባባሪ ሆነው ግንባር ቀደም ሆነው ኢትዮጵያን ለጥፋት የዳረጓት በአብዛኛው ራሳቸውን ዶክተር ፕሮፌሰር የተባሉት መሆናቸውን መታዘባችን አልቀረም። በሩዋንዳው ፍጅት ሁቱ በቱትሲው ላይ ፍጅት እንዲያካሄድ የቀሰቀሱት ምሁሮች ናቸው። የአልጄሪያ አክራሪ ሙስሊሞች፣ የሶማሌ ጎጠኞችና ፍጅት ጋባዦች ወዘተ ምሁሮች ናቸው። በደቡብ ሱዳን ህዝብን የሚያጨርሱትና በሙስና አገሪቷን ያራቆቱት ሁሉም ሪያክ ማሻርም ሆነ ሳልቫኬር ዶክተር በሉንባዮች ናቸው። ባለመንጫው የካታሩ ቅጥረኛ እንኳ ተምሮ የጨረሰው ትምህርትና ያገኘው ታፔላ ባይኖርም የሹሞቹ አጃቢ ዘረኞች በብዛት ታፔላቸውን መለጣጠፍ ልምዳቸው ሆኗል። በተለይም ወያኔ ዲግሪ የገዛ ዶክተር በመባል መሳቂያ መሳለቂያ ሆነው ስናይ ቆይተን ዛሬም ኢንጂነር ዶክተር በሉን ባዮቹ መሀይም ዘረኞች በምኒልክ ጊዜ ደነቆረ ዛሬም ቢነግሩት አይሰማም እየተባለባቸው ነው። ያልነበረ አንጎል በሌለበት ቀረን በል ባለው አገዛዝና በይዘቱና አቅጣጫው ላይ ምንም ብሽታ አያስፈልግም። ኢትዮጵያን ማፈራረስና ህዝቧንም በጎሳ በሃይማኖት ማጨራረስ ነው ግባቸው። ኢትዮጵያን ለማጥፋት ለማደብዘዝ ባዕዳን ያላቸውን እቅድ ሊያሟሉ የመጡ ናቸው። በደከምንበት ተባብረውና ተደራጅተው የመጡብን ናቸውና አደገኝነታቸውን አቅሎ መውሰድ ከባድ ስህተት ይሆናል። የቀድሞ ስንኞችን በአዲስ ለመድገም በበኩላችን አቋማችን ያው ነው። ደምቢዶሎ እናቴ አባቴ ከሸዋ፣ አጎቴ ከወሎ፣ አያቴ ከአድዋ፣ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ ተጣልታ ከሹሞች ከቄሮ ከመንጋ ኢትዮጵያውያንን እኛ ትላንትም ዛሬም ነገም ሰንደቃችን ምንም ልጣፊ የሌለበት አረንጓዴ ቢጫ ቀይ ነዘር አይደረስም እና ቢሳ አጋም እነ መንግስቱና ገርማሜን ዋይ እነ ገረሱ በላይ ዘለቀ አሞራው ጉብነት ፊታውራሪ ወርቁ እነ ጥላሁንና ዋለልኝ እነ ጣይቱና ጽጌ ቆንጂትና ድላይ ሁሉ የተቀበሉት የተሰውለት ዛሬ ከቦስ ሰንደቅ ዓላማችን ላይ የተጀመረው እኩይ የቂመኞች ዘመቻ ከወያኔ የተወረሰ ነው። እነ መለስ ዜናዊ የጫማችን ማዘቢያ እናደርገዋለን ሰንደቅ ዓላማ ተራ ጨርቅ ነው ብለው በዚያውም የሰይጣን ምልክታቸውን ለጥፈውበታል። የዘንድሮዎቹ ደግሞ ያንድ ድርጅትን ባንዲራ ሊተኩ መሐይሞችን አሰማርተው እስከ ግድያ ደርሰዋል። አገዛዛቸው ጸረ ኢትዮጵያ ነው። በዝምታ ካየነው ሁሉም ከኛ ከኛ ስግብግቦች አገር ሊነጥቁን ነው እቅዳቸው። ሹሙ ኢትዮጵያን ይወዳል ወይም ኢትዮጵያዊነት ሱሳቸው ነው የሚሉትንም ሆኑ በምርጫ ሊያጅቧቸው የተነሱትም ኢትዮጵያን ለከፋ አደጋ አጋላጮች ናቸው። ታሪክና መጪው ትውልድ የሚጠይቃቸው ከሃዲዎች ባንዳዎችና ማፈሪያ አንጃዎች ናቸው። ይህን መቀበልና ማመን አስፈላጊ ነው። ጠላትን ወዳጅ ብሎ አቅፎ ከመደናገር ጠላትን አውቆ አገርን ከውድቀት ለማዳን መደራጀትና መታገል ነው መፍትሄው። መንቃትና ፍርሃትን በድፍረት ማቸነፍ ይጠበቅብናል። አፍ ተኩሶ ገዳይ የዘንድሮ ፋኖ ያልነው ባይኖር ይመረጣል። አገራቲዎቹ ተደራጅተው እየታጠቁ እየተኮሱም ናቸውና እሱ ያመጣውን እሱ እስኪመልሰው ማለቱ ቆሞ የመጣውን በተሰጠን አቅምና ብልሃት ለመመከትና አርበኞች ደም አፍስሰው ያስረከሙንን አንድ አገር ለመጠበቅ ሳንታክት ዛሬውኑ መነሳት ይኖርብናል። አቋማችንን ስለሚያውቁት አንድም በታሪካችን ኢትዮጵያን አሳልፈን ለግል ጥቅም ለፍርፋሪና ለበርጩማ እንዳልሸጥን ስለሚያውቁ ባላቸው አቅምና በመገናኛቸው ሬዲዮና ወዘተ ዘምተውብናል። ካዲዎችን አሰማርተውብናል። ሊቀመንበሮች ስም ነጣቂዎችንም ደግፈው ለቀውብናል። የሚጠሉን ኢትዮጵያን ስለምንወድ ነው። የማይወዱን አገራችንን ስለሚጠሉ ነው። ነውናም ይህንን ሁኔታ አይናችንን ጨፍነን አናይም አንልምና ለሁለገብ ትግል እንነሳ። ባንዳን ማሽሞንሞን ያብቃ። ከሃዲ ተለይ ነጋሪት ይጎሰም። ለአገራችን እንድማላት እንለቅላት ወይም ተልካሾቹ እንደሚሉት አሁን እንፈጅላት። አስፈጁ ተፈጁ አይደል ያሉን ፋሽስቶችን ስለታገል ላሉትና ለመጪዎቹ የሚኖረን መልእክ ይህ ነው። ጎበዝ ተማሪ ነበርኩ፣ ከብቶቼን ምኒልክ ወረሰብኝ፣ ሁሉን አዋቂ ነበርኩ፣ ፉከራና መልእክት ምንም ጠቀሜታ የለውም። ይህን አደረግኩ ፈጸምኩ ለማለትማ ከሆነ የሞት አይፈሬ ጀግና የአባዎች ታሪክ ገና በቅጡም አልተጻፈም። የግል ኩራት መመንጨት ያለበት ለአገራችን ከሰጠነው ጥቅምና ግልጋሎት መስዋዕትነትና በጽናት ከተቀበልንላት መከራ ብቻ ነው መሆን ያለበት። የተወለድንባት ያደግንባት ምድር ክብር እሷ ለኛ ሕይወታችን ሳይቀር ከቶም ማትደፈር ሞተን ሳንቀበር። የእናት እናት አኩሪ ክልው ለዘላለም ሌላ አገር የለንም ከኢትዮጵያ በቀር። ለኢትዮጵያ እንታገል ውድቀት ለዘረኞች መንጋ። ይቀጥላል።